ፕሬዚደንት ባይደን ስልጣን በያዙ የመጀመሪያው ቀን የስደተኞች ህግን አስመልክቶ እጅግ ወሳኝ ናቸው የሚባሉ ውሳኔዎችን በማሳለፍ ለአፈጻጸማቸው ትዕዛዛትን ሰጥተዋል። እንዲሻሻል በሚደረጉት የስደተኞች ህግ ውስጥ የሚካተተውን አዲስ የዜግነት ህግንም ይፋ አድርገዋል። በእነዚህና በሌሎች የስደተኞች ህግ ጉዳዮች ዙሪያ በካሊፎርኒያ ሳን ሆዜ የህግ ጠበቃ የምስራች ጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የህግ ጠበቃ ሙሉ መቤት አለማየሁ መብራሪያ ይሰጡናል። ያነጋግራቸው ደረጀ ደስታ ነው። ቀጥሎ ይቀርባል።
እንግዶቻችን በካሊፎርኒያ ሳን ሆዜ የህግ ጠበቃ የሚጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የሚገኙት የህግ ጠበቃ ሙሉ መቤት አለማየሁ፣ ጤና ይስጥልን። እንደተከታተልነው ፕሬዚደንት ባይደን ስልጣን በያዙበት የመጀመሪያው ቀን ለው ሳይድሩ ከወሰደዋቸው እርምጃዎች መካከል በቀድሞ ፕሬዚደንት ትራምፕ አስተዳደር የነበሩትን አንዳንድ ደንቦችን መልሰው ሽረዋል። በተለይም ፕሬዚደንቱ እንደ አውሮፓ አቆጣጠር ጥር 22/2021 ከፈረሙባቸው አስፈጻሚ ትዕዛዛት መካከል ስደተኞችን የሚመለከቱ ይገኙበታል። በእነዚህ በትዕዛዛቱ የጸደቁ ወይም የተሻሩ ነገሮች ምንድን ናቸው? ወይዘሪት ምስራች ጌታቸው ወይም የሚ እርስዎን ላስቀድምና ለዚህ ጥያቄ ምላሽ ቢሰጡኝ።
ጥሩ፣ አመሰግናለሁ። እንግዲህ አስፈጻሚ ትዕዛዝ ማለት ህግ አይደለም ወይንም በእንደራሴው በኩል የጸደቀና በፕሬዝዳንቱ የተፈረመ ህግ አይደለም ብለን የጀመርነው አንድ አስፈጻሚ ትዕዛዝ ርዕሰ ብሔሩ ስለተለያዩ መንግስታዊ ጉዳዮች ላይ እንዲህ አድርጎ እንዲፈጸም ወይንም እንዳይፈጸም የሚያግድበት መሳሪያ ነው። በተለይ ደግሞ ከፕሬዚደንት ኦባማ ጊዜ ጀምሮ እንደገናም ደግሞ በፕሬዚደንት ትራምፕ ላይ ያየናቸው እንደገናም የአሁኑ ፕሬዚደንት ባይደን ደግሞ በተደጋጋሚ የተጠቀሙባቸው መሳሪያ ናቸው። እንደራሴዎች በአብዛኛው ይህንን ነገር ደስ አይላቸውም፣ ይቃወማሉ። ማንኛውም ነገር በትክክለኛው በህጉ መሰረት በእንደራሴው አካል ተነጋግረንበት ካጸደቅም በኋላ ነው መፈረም ያለበት እንጂ አንድ ፕሬዚደንት የእኛን ስፍራ እየወሰደ ነው በዚህ አፈጻጸም እያደረገ ዋና ዋና የሆኑ ፖሊሲዎችን የሚተገብረው ብለው ብዙ ጊዜ ይቃወሙታል። የአስፈጻሚ ትዕዛዝ ዋና ማወቅ ያለብን ነገር ምንድን ነው? ልክ በዛ ትዕዛዝ ያን ቀን አሁን ፕሬዚዳንት ባይደን የፈረሙ ጊዜ ወዲያውኑ ይተገበራል፣ ወዲያውኑ ህጋዊ ይሆናል። ቀድሞ የነበረውን ርዕሰ ብሔር ያደረገውን ነገር ሙሉ ለሙሉ ይሽራል ማለት ነው።
የውሳኔው አጠቃላይ ፍሬ ነገሮች ምንድን ናቸው? ምን ምን ነገሮች ነው የተነሱበት? ወይዘሮ ሙሉ መቤት።
ኦኬ፣ ዋና ዋና ፍሬ ነገሮቹ በስራ አፈጻጻሚ ውሳኔ ያለፉት በአሁኑ ስርዓት በፕሬዚደንት ባይደን፣ አንደኛ በተወሰኑ የእስልምና እምነት ተከታይ ሀገራት እና አንዳንድ የአፍሪካ ሀገራት ላይ የነበረውን የተጓዥ እገዳ ወይም ገደብ በማስነሳት መጀመሪያ ባለፈው አድሚኒስትሬሽን ወደ 7 ከዛም ወደ 12 ሀገሮች የታገዱ ነበሩ፣ እነሱ እንዲነሱ በማድረግ። ሁለተኛው ደግሞ ዳካ የምንለው እዚህ ሀገር አሜሪካን ሀገር ውስጥ ብዙ ጊዜ ለቆዩ ሰዎች ተላልፎ የነበረው ሙሉ ለሙሉ እንዲቀጥል እና እንዲጠናከር የሚያግዝ ሜሞራንደም በማሳለፍ ከሀገር ውስጥ ደግሞ የማስወጣት ሂደት ላይ ያሉ ወይም በዲፖርቴሽን ላይ ያሉ ሰዎችን ደግሞ ለመቶ ቀናት ለማዘግየት ከሀገር የሚወጡበትን ሁኔታ የሚያስወጣቸውን ሁኔታ እንዲታገድ ለመቶ ቀናት ያሳገዱት ናቸው አንዱ ዋናው። ሌላው ደግሞ በትራምፕ አድሚኒስትሬሽን ጊዜ በጣም ይሄ በተደጋጋሚ የድንበር ግንባታ እናደርጋለን ተብሎ የተጀመረው የነበረው ለዛ የሚሰጥ የነበረው ገንዘብ ወይም ፋንድ እንዲቆም፣ ዋና ዋናዎቹ እንግዲህ እነዚህ ናቸው።
እስቲ እነዚህን አሁን የጠቀሷቸውን ሶስቱን ነገሮች ለየብቻቸው ለማየት እንድንችል ትንሽ ያብራሩልኝ ማለት ነው። ለምሳሌ ስለ እገዳው እናንሳና ከተወሰኑ የእስልምና እምነት ተከታይ ሀገራት እና በአንዳንድ አፍሪካ ሀገሮች ላይ ተጥሎ የነበረው የጉዞ እገዳ በባይደን አስፈጻሚ ትዕዛዝ አሁን እናንተም እንደጠቀሳችሁት መነሳቱ ተገልጿል። ለመሆኑ የነበረው ገደብ ምንድን ነበረ? ከአሁን በኋላ ሲን ተከትሎ ሊሆን የሚችለው ነገር ምንድን ነው? ወይዘሪት ምስራች።
አዎ፣ እንግዲህ መቼም እንደ ኢሚግሬሽን ጠበቆች የመጀመሪያው ይሄ ትራቭል ባን የሚባለው ወይንም የተጓዦች እገዳ በወጣበት ጊዜ ምን እንደሆነ እንዴት እንደሚተገበር ምንም የማናቅበት ብዙዎቻችን ወደ የአውሮፕላን ማረፊያዎች የሄድንበት በተለያዩ የዜና ምንጮች የነበረው በቃ የቀወጠ ጊዜ ብዙ የታየበት ነው እና በመሰረቱ ከተወሰኑ አገሮች መጀመሪያ ላይ እንግዲህ ይሄ የትራምፕ አስተዳደር ይሄንን የተጓዥ እገዳ አንዴ ብቻ አይደለም ባቀረበ ቁጥር ፍርድ ቤት ሲከር ሲቀለበስበት እንደገና ሲያሻሽል ሲቀለበስበት እንደገና ሲያሻሽል ሲቀለበስበት ያሻሻለ በመሃል ደግሞ ሌሎችንም አገሮችን እየጨመረ ከነኛ አገር ተወላጅ የሆኑ ሰዎች ወደ አሜሪካን አገር የተወሰኑቱ በቋሚ መኖሪያ መብት ፍቃድ እንዳይመጡ የተወሰኑት ደግሞ በቱሪዝም መልክ ወይንም በቋሚ ባልሆነ በትምህርትና በተለያየ አይነት መንገድ ወደዚህ ሀገር እንዳይመጡ የሚከለክል ነው። እና እንግዲህ ብዙ ምክንያቶች ቢሰጡትም ከመጀመሪያው ያየነው የመጀመሪያው እገዳ የእስልምና ተከታይ አገሮችን ላይ ያተኮረ ነው። ከዛም በኋላ ብዙ ጊዜ በፍርድ ቤት ውስጥ ስንከራከር የነበረው ምንም አይነት የአሜሪካን የብሔራዊ ጸጥታ የማይጎዱ አገራት ወይንም እንዲህ አይነት አገራት ያልሆኑትን እስላምና ተከታይ አገሮች በመሆናቸው ብቻ ትኩረት በማድረግ እያገደ ነው እያልን በተደጋጋሚ በተከራከርነው መሰረት ብዙ እገዳዎችን አስይዘን ነበር። ይሄንን ሙሉ ለሙሉ አሁን ፕሬዝዳንት ባይደን የፈረሙት የአፈጻጸም ትዕዛዝ ይሽራል። ከዚህ ሀገር በተለያየ አይነት ሁኔታ ለመምጣት ወደዚህ ሀገር የሚፈልጉ ሁሉ ቪዛ ማመልከትና አስፈላጊውን የሆነ ሂደት ሊከታተሉ እንደሚችሉ ይፈቅዳል ማለት ነው።
ሌላም እንግዲህ እዚሁ ላይ የተነሳው በእንግሊዘኛው ምህጻረ ቃል ዳካ ወይም ይሄ ዳካ ፕሮግራም ተብሎ የሚጠቀሰው ሌላው ነው ታነሳችሁት። ይህም በህፃንነታቸው ወላጆቻቸውን ተከትለው የመጡና እዚሁ ሀገር አድገው እዚሁ ሀገር የተማሩ ግን ህጋዊ ሰነድ የሌላቸው ወጣቶችን የሚመለከት ይመስለኛል። ምናልባት ሊያርሙ ይችላሉ። በዚህ ረገድ ምንድነው የተደረገው? የነበረውስ ነገር ምንድነው? ወይዘሪት ምሳይ
እንግዲህ አቶ ደረጀ መጀመሪያውኑ ዳካ ራሱ የተገበረው በአፈጻጸም ትዕዛዝ ነው። ዳካ በህግ መልክ የመጣ አይደለም። የቀድሞ ፕሬዝዳንት ኦባማ በአፈጻጸም ትዕዛዝ መልክ እዚህ ሀገር በትልጅነታቸው ለመጡና እዚህ ሀገር ለተማሩ እንደገናም ከፍተኛ ወንጀል ለሌለባቸው በየሁለት አመቱ እየታደሰ ያለ ማለት ነው። ለየሁለት አመቱ ከዚህ ሀገር እንዳይባረሩ የሚጠብቅ አፈጻጸምን የሚያግድ በዛ አይነት ትዕዛዝ የመጣ ነበር። ይሄኛው አዲሱ አስተዳደር ከመጣ በኋላ ይሄንን ነገር ትክክል አይደለም፣ በዚህ አይነት ትዕዛዝ መልክ የመጣው ህግ ስላልሆነ መቀልበስ አለበት ብሎ በተደጋጋሚ ሲከራከር፣ ፍርድ ቤቶች ደግሞ አይ ይሄ ኤፒ የሚባል አለ በዛ አይነት መልኩ የመጣ ስላልሆነ፣ ብዙዎች ደግሞ ይሄንን ተማምነው ለጥቅማ ጥቅም ያመለከቱ ስለሆነ ስትቀለብሱትም እንኳን በአፈጻጸም ትዕዛዝ በስነ ስርዓት በስርዓቱ ማድረግ አለባችሁ እያለ በተደጋጋሚ ከጠቅላይ ፍርድ ቤት አንስቶ ሲቀለብሰው ባለፈው ጊዜ ይህንን ነገር ለቪኦኤ አድማጮቻችን አቅርበነው ነበር። አሁን እንግዲህ በአዲሱ ትዕዛዝ መሰረት ማንኛውም ሰው ማመልከት እንዲቀጥልና ከዚህ ጋር አብሮ ያለ ለምሳሌ የመጓጓዣ ሰነድ ከሀገር ውጭ ወጥቶ በሰላም እንዲመለሱ የሚያስችላቸው እንዲመለስላቸው የሚያስደርግ ነው ማለት። ከዚህ በተረፈ ግን እነኚህ ሰዎች ፕሬዚደንት ባይደን ዜግነት እንዲኖራቸው እንደሚያቀዱ እነኚህን ደግሞ እንደሚደግፉ በተደጋጋሚ ሁኔታ ባስታወቁት መሰረት እንዴት አድርገው እነኚህ በዳካ ያሉ ሰዎች ወደ ዜግነት እንደሚሄዱ ወደፊት እንግዲህ ህግ በሚያልፍበት ጊዜ ስለዛ አስቀምጠዋል ማለት ነው።
እንግዲህ እነዚህ አሁን በዳካ ፕሮግራም ላይ የተጠቀሱትም ሆኑ ሌሎች ስደተኞች የህጋዊ ማመልከቻቸው ተቀባይነት ባለማግኘቱ ወይም ህጋዊ ሰነድ የሌላቸው በመሆኑ ከሀገር እንዲባረሩ ወይም እንዲወጡ የሚፈልጉ ስደተኞችን የሚመለከትም ሌላው እዚህ አስፈጻሚ ትዕዛዝ ውስጥ የወጣ አለ። ይህንስ በሚመለከት ይሄ የወጣው አዲስ የወጣው የባይደን ስራ አስፈጻሚ ትዕዛዝ ምንድን ነው የሚለው ወይም ምን የሚያስቀረው ነገር አለው? አሁንም እርስዎ ጋር ልቆይ ወይዘሪት ምስራች።
አሁን እንግዲህ ይሄ አስፈጻጸሙ ላይ ነው ትልቁን ለውጥ የምናየው። ለሚቀጥሉት 100 ቀናት ማንኛውም አይነት ከፍተኛ ወንጀል የፈጸመና የተፈረደበት በዛ አይነት ምክንያት ከሀገር እንዲባረር የተወሰነበት ሰው ካልሆነ በስተቀር የቀረው ሰው ሁሉ እንዲታይ ጉዳዩና ምናልባት በእስር ላይ ያሉ ሰዎች ከእስር ቤት እንዲለቀቁ እንደገናም ደግሞ እንደዚህ አይነቱን ነገር በምን አይነት መንገድ ሁኔታውን መታየት እንዳለበት አፈጻጸሙ እንዴት መሆን እንዳለበት እንዲጠና ይሄ አስፈጻሚ ትዕዛዝ እንግዲህ አስተላልፏል። ከዚህ ባሻገር የላይቤሪያ አገር ተወላጆች በተለያየ ጊዜ ዲፈርድ ኢንፎርስድ ዲፓርቸር የሚባል ለነሱ የሚጠቅም ከዚህ ሀገር እንዳይባረሩ የሚያስችላቸው ገዳ ነበር። ይሄ ገዳ ከ2019 ድረስ የትራምፕ አስተዳደር ሳድሰው ቆይቶ ነበር። ይሄ ገዳ ተነስቶ ነበር። ይሄን ገዳ ተመልሶ እንዲፈጸምና የዛ ሀገር ተወላጆች እንዳይባረሩ ከዚህ ጋር እንግዲህ አብሬ አንድ ላይ አያይዟለሁ። ይሄ ነው እንግዲህ ለውጡ።
እንግዲህ እስካሁን ያየናቸው በዚህ በስራ አስፈጻሚው ትዕዛዝ መሰረት ተወሰኑትን አንዳንድ እርምጃዎች ነው። ከዚሁ ጋር ተያይዘው እንግዲህ የስደተኞችን ጉዳይ በሚመለከት የአስተዳደር ለውጥ በመኖሩ የአሜሪካ ዜግነት ረቂቅ 2021 ወይም ዩናይትድ ስቴትስ ሲቲዝንሺፕ አክት 2021 የሚለው ረቂቅ በፕሬዚደንት ባይደን ቀረበ አለ። ይህ ገና ያልጸደቀ ረቂቅ ህግ መሆኑ ይታወቃል። ለህግ አውጪዎች የምክር ቤት አባላት ከቀረበ በኋላ ማለፍ አለማለፉ ወደፊት የሚታይ ሊሆን ይችላል። ይሁን እንጂ በዚህ ረቂቅ ህግ ውስጥ የተካተቱ ጉዳዮችን ከወዲሁ ማየት እንዲቻል በህግ ውስጥ የተካተቱት ዋና ዋና ጥቅል ጉዳዮች ወይም ፍሬ ነገሮች ምንድን ናቸው? ምን ሊሆኑ ይችላሉ? ወይዘሮ ሙሉመቤት ይህን ጥያቄ ለእርስዎ ላቅርብና።
እሺ እንግዲህ በዚህ ረቂቅ ህግ ዋና ዋና የሰፈሩት ነገሮች ቢኖሩ አንደኛው እና በጣም ትልቁ ለብዙ ሰው ተስፋ የሚሰጠው ከጃንዋሪ 1 2021 በፊት ጃንዋሪ 1 2021ንም አካቶ ከዛ በፊት ከዩናይትድ ስቴትስ ውስጥ አሜሪካን ሀገር ውስጥ በአካል የሚገኙና ምንም አይነት የህጋዊ የመኖሪያ ፈቃድ የሌላቸው ሰዎች ጊዜያዊ የመኖሪያ ፈቃድ እንዲሰጣቸው ይላል። ይሄ በጣም ትልቅ ተስፋ ለብዙ ሰው ይሰጣል። እዚህ ሀገር ምንም አይነት መኖሪያ ፈቃድ ለሌላቸው ሰዎች ከዛም በተጨማሪም ደግሞ ቤተሰቦችን በሚመለከት አሁን ለምሳሌ ቤተሰቦችን ከሌላ ሀገር ለማስመጣት ብዙ አመታት የሚያስጠብቅ ሁኔታ ነው ያለው ያሁኑ ህግና በአሁኑ ባለው ህግ መሰረት ያንን ሁሉ አመት ውጭ በሚቆዩበት ጊዜ ከቤተሰብ ጋር ተለያይተው ልጆች ባለቤቶች እንደዚህ ስለሚኖሩና ለብዙ አመት እንዳይለያዩ በማለት የፋሚሊ ዩኒቲን ወይም ቤተሰብን አንድ ለማድረግ እንዲያስችል በሚል አይነት ሁኔታ እነዛ ሰዎች ተራቸውን ቢዛቸው ተራቸውን እስከሚደርስ የሚጠብቁበትን ጊዜ አሜሪካን ሀገር ውስጥ መጥተው ከቤተሰቦቻቸው ጋር ሆነው እንዲጠብቁ የሚያስችል የረቂቅ ህግ ውስጥ ሰፍሯል። የዳይቨርሲቲ ቪዛ ወይም ዲቪ የምንለውን ደግሞ ቁጥሩን ከፍ አድርጎታል። ማለትም የዳይቨርሲቲ ቪዛ ከ55,000 ወደ 80,000 ከፍ እንዲል ተደርጓል። ከዛም አልፎ ደግሞ እንግዲህ ዋና ዋናዎቹ ነው አሁን የምንለው። በኢሚግሬሽን ፍርድ ቤቶች በኩል ደግሞ በጣም ብዙ አመታት የሚፈጁ አይነት ሁኔታዎች ስለተፈጠሩ ብዙ ኬሶች ወይም ብዙ ጉዳዮች ዝም ብለው ቁጭ ብለው ስላሉና ችግር እየፈጠሩ ስለሆነ በባክሎግ ይበልጥ የነሱን ውሳኔዎች አሰጣጥን ላይና የማፋጠን ሁኔታ ላይ የተሻሻለ ሁኔታ እንዲፈጠር የተደረጉ አዳዲስ ዳይሬክቲቮች መጥተዋል። ለዳኞችም ደግሞ የተሻለ አስተያየት አድርገው በራሳቸው ውሳኔዎች ቶሎ ቶሎ እየሰጡ መፈጸም እንዲችሉ የሚያስችላቸውን አይነት ዲስክሬሽን እየሰጠ ባክሎጉን ለመቀነስ የሚሞከርበት ሁኔታ ተፈጥሯል። ሌላው ደግሞ የጥገኝነት ወረቀት የሚያመለክቱ ሰዎች በአሁኑ ሰዓት ህጉ በአንድ አመት ውስጥ ባላለፈ ጊዜ ውስጥ እንደሆነ ማስገባት ያለባቸው የሚል ስለሆነ ይሄ በአንድ አመት ውስጥ ማስገባት አለባቸው የሚለው እንዲነሳ የሚል የቀረቡት እንግዲህ ዋና ዋናዎቹ እነዚህ ናቸው።
እዚህ ላይ ስተ ወይዘሪት የምስራች ስለ በረቂቅ ህጉ ላይ እነዚህ ዋና ዋና የሚሏቸው ምናልባት በወይዘሮ ሙሉ ያልተነሱ ነገሮች ያሉ ወይም መጨመር የሚፈልጓቸው ካሉ አጠር አድርገው ቢገልጹልኝ ምን ምን ዋና ዋና ጉዳዮችን ይዘዋል?
አይ ሁሉንም በአጠቃላይ ብለዋለች፣ ግን እንደው ለማስረገጥ ያክል እንደው ለኛ ደስ የሚለን ወይንም አይናችንን እንድንከፍት ያደረገን በጥገኝነት ማመልከቻ በኩል አንድ ሰው አሜሪካን ሀገር በመጣ በአንድ አመት ጊዜ ውስጥ የጥገኝነት ማመልከቻ ካላቀረበ ማመልከት አይችልም የሚለው የነበረው ህግ እንዲለወጥና እንዲሻሻል ይሄ በጣም የብዙ ሰዎችን ህይወት ሊቀይር እንደሚችል እናስባለን። ሁለተኛውና ደግሞ ትልቁ አንድ ሰው አሜሪካን ሀገር ለምሳሌ ያለ ወረቀት ከስድስት ወር ወይንም ከአንድ አመት በላይ ቆይቶ ከሆነ እስከ 3 አመት እስከ 10 አመት ድረስ ከ3 አመት ወይንም 10 አመት ላይ ማንኛውም አይነት ቋሚ መኖሪያ መብት ፍቃድ እንዳያገኝ ይታገድ ነበር። ይሄ የብዙዎችን ወሽመጥ እንዲሰብር ብዙዎች ጉዳዮችን ወደፊት እንዳይሄዱ የሚያደርግ ሰዎችን ወጥተው እንዳይገቡ ከመንደሳው አሜሪካን ሀገር እንዳይገቡ የሚያግድ ትልቅ ህግና ትልቅ እንቅፋት የነበረው እንዲሻሻልና እንዲለወጥ ይሄንን ይጠይቃል። እንደገና ደግሞ በተለይ ሀገራችን ከዲቪ ተጠቃሚ ሀገሮች አንደኛ ወይንም ሁለተኛ ናት በብዙ ጊዜና የዲቪ ቁጥር ከ55000 ወደ 80000 ይደግ የሚለው አንድ ሰው በምንም አይነት በቤተሰባዊ ግንኙነት ወይንም በስራ አማካኝነት ቪዛ አግኝቶ አሜሪካን ሀገር መምጣት ለማይችል ሰው አንድ የተለየ እድል የሚፈጠርበት መሆኑ እነኚህ ነገሮች በጣም ጎልተው የሚታዩና ትንሽ የሚያስደስቱ ተስፋ የሚያሰጡ ናቸው። ከዛ በላይ ደግሞ ትልቁ ሌላ አንድ ሰው ውጪ ሆኖ ከሚጠብቅ አገር ውስጥ ሆኖ ከቤተሰቡ ጋራ ተራውን ወረፋውን የሚጠብቅበት ሁኔታ መመቻቸቱ የብዙዎችን ቤተሰብ መለያየትና ሰቆቃ እንደሚቀይር እንደገና በአብዛኛው ብዙ ተስፋ ያደረጉ በቤተሰቦች መካከለ የስነ ልቦና ችግርን የሚፈጥረው ነገር የሚያነሳና ይሄንን ነገር የሚረዳ አሜሪካ የአሜሪካ የኢሚግሬሽን ፍራአት ቤተሰባዊ አንድነትን ላይ የተመሰረተ መሆኑን እንደገና የሚያስረግጥ አጠቃላይ ድባብ ያለው ነውና ይሄ አዋጅ በእውነት በጣም እኛ ከምንጠብቀው በላይ አስደሳችና ይሄ አዲሱ የመጣው አስተዳደር እንዲህ አይነት ተስፋ መስጠቱ ለኛ በጣም የሚያስደስተንና አድማጮችም በጣም ሊደሰቱ የሚገባቸው ነው ብለን እናምናለን።
እንግዲህ እናንተ
እዚህ ላይ በጨመረ ይቅርታ
እሺ
አጠር ያለች ይቅርታ ተደረጀ አጠር ያለች እዚህ ላይ ደግሞ አሁን የምንዳደችው እዚህ ያሉትን ሰዎች ከጃንዋሪ 2021 በፊት የነበሩትን ብቻ ሳይሆን ሌላ ደግሞ በጣም የሚያስደስት የተባለው ምንድነው ከጃንዋሪ 2017 በኋላ ራሱ ከዚህ ሀገር ዲፖርትድ ወይም የተባረሩ ሰዎች ከነበሩ እነሱን ራሱ መልሶ ለ3 አመት ከ2017 በፊት ለ3 አመት አሜሪካን ሀገር እንደነበሩ እስካሳዩ ድረስ በቤተሰብን አንድ ላይ በማድረግ ሂማኒታሪያን ፐርፐዝስ አለው በሚል አይነት ሁኔታም ደግሞ መልሶ ወደ አሜሪካን የማስመጣትን ረቂቅ ህግ ሰፍሯል። ይሄ ሁሉ በጣም ያስደስተናልና እነዚህ ሁሉ ነገሮች ደግሞ ከጃንዋሪ 2021 በፊት የነበሩ ሰዎች ግዚያዊ ፈቃድ ይሰጣቸው በሚባልበት ጊዜ ደግሞ ከዛ ያን ግዚያዊ ፈቃድ ይዘው ለ5 አመታት ያህል ከቆዩ የዳታ ደግሞ እና TPS የሚሉት 3 አመታት ይላል ለነሱ የመኖሪያ የሙሉ መኖሪያ ፈቃድ ግሪን ካርድ ማመልከት ደረጃ ላይ ሊያደርሳቸው እንደሚችል የሚያሳይ ስለሆነ በጣም ሰፊና በጣም ብዙ ሰዎችን የሚያካትት ረቂቅ ህግ ነው።
በዚህ ሁኔታ ውስጥ ያሉ ወይም ይህን የሚሰሙ ባለ ጉዳዮች ወይም አመልካች ስደተኞች ምን ማድረግ ይኖርባቸዋል ወደሚለው ደግሞ ልወስዳችሁ ነው። በተለይም እነዚህን ከዚህ በፊት ወይዘሪት የምስራች በ3 ክፍለው እንደነገሩኝ አድርገን በመጀመሪያው ዘርፍ የሚመደቡትን ለምሳሌ ምንም ህጋዊ ሰነድ ሳይኖራቸው እዚህ የሚኖሩ የማመልከቻ ሂደት ጀምረው ያቋረጡ ወይም እስከናካቴው ሳያመለክቱ ድምጻቸውን አጥፍተው በተባራሪነት የሚኖሩትን በሚመለከት ተለወጠ ነገር ይኖር ይሆን? በሌላም በኩል ተለወጠም አልተለወጠስ ምን ማድረግ ይኖርባቸዋል? ምንድነው ማድረግ ያለባቸው? በዚህ አሁን በጠቀስኳቸው ውስጥ ያሉት ሰዎች ወይዘሮ ሙሉማቤ
እነዚህ ሰዎች እንግዲህ በአሁኑ ሰዓት ማድረግ ያለባቸው ምንድነው? በተለይ ከጃንዋሪ 2021 በፊት እዚህ ሀገር እንደነበሩ ማሳየት የሚችሉ ሰዎች በሙሉ ዶክመንቶቻቸውን ወረቀቶቻቸውን ማሰባሰብ ማዘጋጀት ይሄ ረቂቅ ህግ ያላለፈም ቢሆን ሊያልፍ ይችላል ብለን የምንገምተውና ተስፋ የምናደርግበት ስለሆነ እዚህ ሀገር ይኖሩ እንደነበረ በዛን ሰዓት ከዛ በፊት ጀምረው እዚህ እንደሚኖሩ ምንም አይነት ህግ ያጠፉበት ነገር እንደሌለም የሚያሳይ ነገሮች ግብር የከፈሉባቸውን ዶክመንቶች እንደዚህ አይነት ነገሮች ስለሆኑ በጣም የሚረዱት አፕሩቭ ለማስደረግ ወይም ለማስፈቀድ እነዚህን ዶክመንቶች ማሰባሰብ ብዙ ሰው አሁን አይዘጋጅበትም። ከዚህ ጊዜ ጀምራችሁ እንደዚህ እንደነበራችሁ አሜሪካን ሀገር ውስጥ አሳዩ ሲባል ስለማያስቡም ላይይዛቸው ይችላል። እነዚህን ዶክመንቶች ማሰባሰብ በፊት ደግሞ ተዘግተው ቁጭ ብለው የነበሩ ጉዳዮች ከነበሯቸው እና እነዛ ወረቀቶቻቸው እነሱ ጋር ከሌሉ በፊት ጠበቃ ከነበራቸው ጠበቆቻቸውን በአሁኑ ሰዓት ኮንታክት በማድረግ እና ወረቀቶቻቸውን እንዲሰጧቸው ማድረግ ወይም ከነሱ ጋር መመካከር በአጠቃላይ እነዚህ የወጡት ረቂቅ ህጎች እነሱ ሊያግዟቸው የሚችሉ ሁኔታ ላይ ለማድረስ እንዲችሉ ዶክመንቶቻቸውን ማሰባሰብ ላይ ነው እንግዲህ እንመክረው።
ሌሎች ደግሞ ለምሳሌ ማመልከቻቸውን ወይም ጉዳያቸውን እስከሚችሉት ድረስ ገፍተው ተቀባይነት አጥተው ወይም ምናልባት እንዲባረሩ ተወስኖባቸው ሊሆን ይችላል ተስፋ ቆርጠው የተቀመጡት ተስፋ ሰጪ ሁኔታ ይኖራቸው እነሱስ ምንድነው ማድረግ የሚኖርባቸው? አሁን ከርሶ ጋር ልቆይ ወይዘሮ ሙሉ።
እሺ አቶ ደረጀ ደስ ይለኛል። እና እነዚህ ሰዎች በጣም ተስፋ አላቸው ምክንያቱም እነዚህ አዲስ ህጎች እነሱን የሚመለከቱ ከሆነ በሚጸድቁበት ጊዜ እነሱን የሚመለከቱ ከሆነ የተዘጉትንም እንኳን ጉዳዮቻቸውን እንደገና እንደ አዲስ ማስከፈት ሪኦፕን የማስደረግ መብት ይኖራቸዋል በዛ ሰዓት። ስለዚህ እነዛን ጉዳዮቻቸውን እንደ አዲስ እያስከፈቱ በአዲሱ ህግ እነሱ ኤሊጂብል እንደሚሆኑ እያሳዩ መቀጠል ይችላሉ። አሁን ለምሳሌ በፍርድ ቤቶችም እንኳን ደረጃ አድሚኒስትሬቲቭ ክሎዥር የምንላቸው አሉ። አንዳንዴ ዳኞቹ ምንም ነገር ሊሰጧቸው ስላልቻሉ ግን ስላዘኑ በሂማኒቴሪያን አይነት ሁኔታ የዘጓቸው ኬሶች በጣም ብዙዎች አሉ እና እነዛን ኬሶች እንደገና ለማንቀሳቀስም ይችላሉ። እንደገና አስከፍተው ማስከፈት ሳይሆን እነሱ እንኳን አድሚኒስትሬቲቭ ክሎዥር የምንላቸው ኬሶች እንደገና ቀጠሮ የማስያዝ ጉዳይ ነው የሚደረገው እና እንደገና ፍርድ ቤት ተመልሰው ከዳኛ ጋር ቀጠሮ አስይዘው በአዲሱ ህግ መሰረት እነሱ የትን ወረቀት ማግኘት ወይም የመኖሪያ ፈቃድም ሆነ የጊዜያዊ ፈቃዱንም የማግኘት ኤሊጂቢሊቲ እንዳላቸው በማሳየት ማንቀሳቀስ ይችላሉ፣ ማስከፈት ይችላሉ። ስለዚህ በጣም ብዙ ተስፋ አለው።
ሌሎችም ደግሞ እንደዚሁ ለምሳሌ ማመልከቻቸውን በተለያየ አመልክተው ማለት ነው ጉዳያቸው ውሳኔ ወይም እልባት ሳያገኝ በተለያየ እርከን የሚገኙት በፍርድ ቤት ወይም በኢሚግሬሽን ቢሮዎች ሊሆኑ ይችላሉ። ምንድነው ማድረግ ያለባቸው? ጉዳይ ማፋጠኛ መንገዶች ይኖር ይሆን ወይስ ዝም ብለው ነው መጠባበቅ ያለባቸው? ብዙ ጊዜ ብዙዎቹ ያለምንም ምላሽ ሳያገኙ ዝም ብለው እየተጠባበቁ መሆኑን አልፎ አልፎ ስለምንሰማ ብዬ ነው። ወይዘሮ ሙሉ ምን ይላሉ? አሁን ምን ይላል
እዚህ ላይ በፍርድ ቤት እንግዲህ ያለው ምናልባት አድሚኒስትሬቲቭ ክሎዥር የሚለውንም ሊያጠቃልል ይችል ይሆናል። እሱ ነው ቀደም ብዬ ስለተናገርኩበት እንደገና መልሰው ፍርድ ቤት የማስቀጠር ችሎታ ይኖራቸዋል። ሌሎችም በፍርድ ቤትም ባይሆን በኢሚግሬሽንም ደረጃ አንዳንዴ ለምሳሌ ይሄ ቪዛ ፕራዮሪቲ የምንላቸው አለ። ቅድም ቤተሰቦች ተራቸው ለቪዛ ያልደረሰ ሲሆን አንዳንድ ኦፊሰሮች በደግነት እስከሚደርስ ድረስ እንዘጋዋለን ብሎ ያስቀመጡትም ሊኖር ስለሚችል አዲሱ ህግ ግን እነሱን የሚያካትት ከሆነ እንደገና ተመልሰው እሱን አሁን እንደገና እንዲታይልን እንዲጀመር እንዲቀሳቀስ ማለት ይችላሉ። አንዳንድ ሰዎች ደግሞ እውነት ለመናገር በአሁኑ ሰዓት ይሄን ትንሽ ይሄ የረቂቅ ህግ ለነሱ የሚረዳቸው አይነት ሁኔታ ሊደርስ ይችላል የሚባል ከሆነ ረጋም ብለው አሁን ሳያንቀሳቅሱ ቢጠብቁም ደግሞ የሚመከርበት ሁኔታዎችም ሊኖሩ ይችላሉ እና መጠበቅ ላይና እንግዲህ ባለፈበት ጊዜ ደግሞ ማስከፈት የሚችሉ ማስከፈት ወይም ደግሞ አንዳንዶቹ ትንሽ ቢጠብቁና የተሻሻለ ህግ ቢወጣ ይሻላል ለሚሉት ደግሞ ረጋ ብሎ መጠበቅን ነው እንጂ በአሁኑ ሰዓት ረቂቅ ህጉ እስከሚጸድቅ ድረስ ምንም አይነት እንቅስቃሴ ለማድረግ ከመዘጋጀት በስተቀር የለም።
በቦርደሩም በኩል ይሁን በሌላ ህጋዊ በሆኑ መንገዶችም ገብተውም ሊሆን ይችላል። በተለያየ መንገድ መጥተው ብዙ ጊዜ የስደት ጉዳይ የኢሚግሬሽን ጉዳይ ሲነሳ አሳይለም የሚለው ነው ጎልቶ የሚሰማው። በዚያ ረገድስ የተለወጠ ወይም የሚለወጥ መሰረታዊ ነገር ይሆን እስካሁን ካነሳናቸው ውጪ ያለ? ወይዘሮ ሙሉ
በቦርደር በኩል እንኳን ያልኳቸው ናቸው። ግን ከገቡ በኋላ ቅድምም እንዳልነው አንድ አመት ሳይሞላ ማመልከቻውን ማስገባት አለባቸው የሚለውን ለማስወገድ ያለው ነው ዋናው። ከሱ ከነዚህ ሌሎች እንኳን ምንም አዲስ የሰፈሩ ነገሮች የሉ።
እነዚህ ጉዳዮች ያው በረቂቅ የተነሱ ናቸው። መጽደቅ አለመጽደቃቸው እንግዲህ ወደፊት የምናያቸው ሊሆን ይችላል። ፖለቲካም ጉዳይ ቢሆን ረቂቅ ህጉ የመጽደቅ እድሉ ምን ያህል ሊሆን ይችላል? እንዲህ ያሉ ጉዳዮች ምን ያህል ዘላቂ ናቸው? ነገ ደግሞ ተመልሰው አዲስ ፕሬዚደንት ሲመጣ አዲስ አስተዳደር ሲመጣ ይለወጡ ይሆን የሚል ጥያቄ ያነሳሉ። ፕሬዚደንት በመጣ ቁጥር ተቀያያሪነታቸው ምን ያህል ነው የሚለውን ማየት እንድንችል በዚህ ረገድ የሚመለከታቸው ስደተኞች ሆኑ የስደተኞቹ ቤተሰቦች ምን ማድረግ ይኖርባቸዋል? እዚህ ላይ ወይዘሪት የምስራች የሚ የእርሶ አስተያየት ምንድን ነው?
እንግዲህ መቼም ተስፋ ለብዙ ስደተኛ ብዙዎችን ወደ አሜሪካ ሀገር የሚያመጣ ብዙዎችን ደግሞ በእንዲህ አይነት ከባድ የሆነ አስቸጋሪ የሆነ ለማወቅ እንደገናም ደግሞ ለማድረግ የሚከብድ ኢሚግሬሽን ስርዓት ውስጥ ገብተው እንዲጸኑና ብሎም ደግሞ ዜጋ ሆነው አምራች አፍሪ ሆነው የዚህና አገር አካል እንዲሆኑ የሚያስደርጋቸው ተስፋ ነው። ስደተኞች ማን ናቸው? ይሄ ሀገር የቆመችው በስደተኞች ላይ ነው ወይንስ ይሄ ሀገር የእንትኖች ነግል? በጣም በዚህ ባለፈው 4 አመታት በተለይ በዚህ መልኩ ትልቅ ጦርነት ነበር። ስለዚህ ይሄ አስተዳደር ገና ሲገባ የመጀመሪያው ቀን ላይ እንዲህ አይነት ከጠበቅነው በላይ የሆነ ለውጥ ማምጣት ፈልጋለሁ፣ ስደተኞች ይሄ ሀገር የተቋቋመችው በስደተኞች ላይ ነው ብሎ ሲል ያ ራሱ ትልቅ ተስፋ የሚያደርግና የብዙዎችን አስተሳሰብ የሚቀይር ነው። አንድ መርሳት የሌለብን ነገር ባለፉት 4 አመታት ከ1000 በላይ አስፈጻሚያዊ ለውጦች የማስፈጸም ለውጦች በተለያየ በፖሊሲ ደረጃ እየተገበሩ ብዙ ሰው በህጋዊም በሚባለው መንገድ እንደገናም ደግሞ እዚህ ሀገር ያሉ የተለያየ የኢሚግሬሽን ጥቅማጥቅሞች እንዳያገኙ በተቻለ መጠን እየታሰረ ሁኔታው እየጠበበ የመጣው ነው። ልክ እንደዛው በአስፈጻሚ አይነት ሁኔታ ነገሮች ይፈፋሉ ብለን እናስባለን። ሰዎች ፍትሃዊ የሆነ ውሳኔ ያገኛሉ ብለን እናስባለን። እንግዲህ ይሄንን ካልን ዘንዳ በአብዛኛው በተለይ አሁን በዳካ በኩል ያየነው ነገር ምንድነው? አንድ ጥቅም ከተሰጠ በኋላ ለአንድ ግሩፕ ያንን ጥቅም መውሰድ ከባድ ነው። እንዴት ማለት ነው? አስተዳደራዊ ህጎች አሉ። ያንን ጥቅም ተማምነው ሰዎች አንድ ነገር ካደረጉ በኋላ ያንን ነገር እንደገና መቀልበስ እንደሚከብድ አይተናል። ለምን ፕሬዚዳንት ኦባማ በአስተዳደራዊ ትዕዛዝ ነው ዳካን የተገበሩት። የትራምፕ አስተዳደር ደግሞ ዳካን ለመውሰድ በተደጋጋሚ ሞክሮ አቅቶት ይሄው ዳካ እስከዛሬ ድረስ ደርሷል። ስለዚህ የሚሆኑት ባትሊስት ባፈጻሚ ተዛዝ ደረጃ የወጡት ነገሮች ምናልባት ይዘልቃሉ ብለን እናስባለን። ነገር ግን እውነተኛ መፍትሄ ያለው የህግ መቀየር ላይ ነው። የኢሚግሬሽን ህግ ለመጨረሻ ጊዜ ለውጥ የመጣው በአሜሪካን ሀገር ውስጥ በ1996 ዓመተ ምህረት ነው። እንግዲህ ከ1996 ዓመተ ምህረት እስካሁን ድረስ ያለውን ባለማችን ለውጥ እንመልከት። ያን ጊዜ የነበረው ህግ ያን ጊዜ መጥፎ የሆነ ህግና ምናምን ዛሬ እንደገና ሊተገበር ሲሞከር አሜሪካንም እንደማይጠቅማት እየታየ እንደሆነ እናያለን። ስለዚህ ሰዎች አሁን ደግሞ በተለያየ አይነት ሁኔታ ዜግነት ያላቸው ሰዎች ያካባቢያቸውን እንደራሴ የራሳቸውን ህይወት ታሪክ ማንነታቸውን እንዴት ለአሜሪካ እነሱ ያመጡትን ለውጥ የረዱትን የሆነውን ነገር እየተናገሩ ተጽኖ እየፈጠሩ ይሄ ረቂቅ ህግ ከሞላ ጎደል እንዲያልፍ እንግዲህ መጫን ያለባቸው እነሱ ናቸው ይያስባሉ። በዚህ ባለፈው ምርጫ ያየነው ዜጎች ወጥተው በሚመርጡበት ጊዜ ለውጥ ማምጣትን እንደሚችሉ ይሄንን ስላየን አሁንም በዚህ መልኩ ሰዎች እንዲተባበሩና በዚህ መልኩ ሰዎች በምህዳር ውስጥ እንዲሳተፉ ያንን እናሳስባለን።
የህግ ጠበቃ የምስራች ጌታቸው ከካሊፎርኒያ ሳኖዜ እንዲሁም የህግ ጠበቃ ሙሉመቤት አለማየው ከካሊፎርኒያ ሎስ አንጀለስ ስለነበረን ቆይታና ስለሰጡን ማብራሪያ በአሜሪካ ድምጽ ራዲዮ ስም አመሰግናለሁ። ደረጀ ደስታ ነኝ። ጤና ይስጥልኝ።